የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በኦሮሚያ ደቡብ ኦሮሚያ የድርቁ ጫና አሁንም እየከፋ ነው ተባለ። ለአመታት የኖሩበት ቤት እየፈረሰባቸው መሆኑን የተናገሩ ነዋሪዎችም ዘገባዎች የተመለከቱ አሉን። ሙሉ ዘገባዎቹ ዚያ ሰዓቱን ያለም ዜና አስከትሎ በዕለቱ አብይ ርዕስና በመጽሔት ክፍለ ጊዜ ይቀርባሉ። አርብ የካቲት 17 2015 ዓመተ ምህረት ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቴክኒክ ምህንድስናው፣ ሲድራክ ፍራንክሊን ደግሞ ለስርጭቱ ተሰይመዋል። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። አሁን የሰዓቱን ያለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። የዩክሬን ጦርነት ከተጀመረ ዛሬ እንደ አውሮፓውያን አቆጣጠር የካቲት 24 ቀን አንድ ዓመት ሞላው። ፕሬዚደንት ቮሎዲሚር ዜሌንስኪ ዛሬ በቴሌቪዥን ባሰሙት ንግግር በጦርነቱ ድል እንደምናደርግ እናረጋግጣለን ብለዋል።
ሪክቶሙ ሴቬ ሲዎዥ ሚስ ብሉስ ሲሙ ራንኩ ያስቨርኖስ ዶቫስ ስኮሮትኩ ዘያቡ тривалістю всього 67 секунд.
ሁሉንም ድል እንመታዋለን። ምክንያቱም ዩክሬናውያን ነንና የዛሬ ዓመት የካቲት 24 በዘመናዊ ታሪካችን ፈታኙ የመከራ ቀን እንደዚህ ነው የጀመረው። የዛን ቀን በሌሊት የነቃን እስከዛሬ አልተኛንም። የሩሲያ ነፍሰ ገዳዮች ፍርዳቸውን እስኪያገኙ ፈጽሞ ረፍት አይኖረንም። ከዓለም አቀፍ ፍርድ ቤት ከእግዚአብሔር ካርበኞቻችን ቅጣታቸውን ይቀበላሉ። ብያኔው ምን እንደሚሆን ግልጽ ነው። የዛሬ 9 ዓመት ወራን የነበረችው ጎረቤት ሀገር የዛሬ ዓመት ነፍሰ ገዳይ ዘራፊ አሸባሪ ሆና ተመለሰች። መጠየቃቸው አይቀርም። እሱ ምንም ጥርጥር የለውም። ድል እንደምናደርጋቸውም አንጠራጠርም።
ፕሬዚደንቱ በሩሲያ በተያዙት የሀገራቸው ግዛቶች ላሉት ዩክሬናውያን ባሰሙት ንግግራቸውም አረሳናችሁም፣ ግዛታችንን ሙሉ በሙሉ ነጻ እናወጣለን፣ ሳትወዱ በግድ ወደ ውጭ ሀገር የተሰደዳችሁ ሁሉ ወደ ሀገራችሁ እንድትመለሱ የቻልነውን ሁሉ እናደርጋለን ብለዋል። ይህ በዚህ እንዳለ ቻይና ሩሲያና ዩክሬን ተኩሱን አቁመው የሰላም ድርድር እንዲጀምሩ ጥሪ ያቀረበች። ቻይና ባቀረበችው ባለ 12 ነጥብ የሰላም ሐሳብ ምዕራባውያን ሩሲያ ላይ የጣሉትን ማዕቀብ እንዲያነሱ ጠይቃለች። በተጨማሪም በሲቪላዊ መሰረተ ልማቶች ላይ ጥቃት እንዳይደርስ ለመከላከል፣ የኒውክሌር ጣቢያዎችን ደህንነት ለመጠበቅ እና ሰብአዊ እርዳታ ማጓጓዣ ኮሪዶሮችን ለመክፈት የሚሆኑ ሐሳቦችን አቅርባለች። ቻይና በሩሲያና በዩክሬን ጦርነት ገለልተኛ ሆና ለመታየት ስትሞክር ቆይታለች። ይሁን እንጂ የሩሲያን ወረራ ለማውገዝ ፈቃደኛ አልሆነችም። ይህ በዚህ እንዳለ በሩሲያና በጦርነቱ ተዋናይ በሆኑ ሶስተኛ ሀገሮች ላይ ያነጣጠሩ ስፋት ያላቸው አዳዲስ ማዕቀቦችን እንደሚደነግግ ዋይት ሃውስ አስታውቋል። በባንኮች በማዕድንና በመከላከያ ዘርፎች ላይ እንደሚያነጣጥር ያስታወቀው ዋይት ሃውስ በሩሲያ፣ በአውሮፓ፣ በእስያና በመካከለኛው ምስራቅ ባሉ ወረራውን በሚደግፉ 200 ግለሰቦች ላይም አዳዲስ ማዕቀብ እንደሚጣል አመልክቷል። በተጨማሪም ዩናይትድ ስቴትስ ለዩክሬን የ2 ቢሊዮን ዶላር ተጨማሪ እርዳታ እንደምትሰጥ ዋይት ሃውስ አመልክቷል። በተያያዘ ዜና የተባበሩት መንግስታት ድርጅት ትናንት ሐሙስ ባሳለፈው ውሳኔ የሩሲያ ወታደሮች ያለ አንዳች ቅድመ ሁኔታ ከዩክሬን እንዲወጡ አሳስቧል። ጠቅላላ ጉባኤው በድርጅቱ ቻርተር መሰረት በአስቸኳይ አጠቃላይ ፍትሐዊና ዘላቂ ሰላም በዩክሬን እንዲሰፍን በመጠየቅ የቀረበውን ውሳኔ 141 ሀገሮች ሲደግፉት 9 ሀገሮች ተቃውመዋል። 32 ሀገሮች ደግሞ ድምጸ ተአቅቦ እንዳደረጉ ተገልጿል። የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን ዛሬ ከናሚቢያ ወደ ኬንያ አቅንተዋል። በዚያ የሚያደርጉት ጉብኝት በሴቶች አቅም ግንባታና ሕፃናትን በሚመለከቱ እንዲሁም የአፍሪካ ቀንድን እንደገና አብዝቶ ያጠቃ ባለው የረሃብ ቀውስ ላይ የዓለምን ትኩረት በመሳብ ጠቀሜታ እንደሚኖረው ጂል ባይደን ተስፋ አድርገውበታል። ሚስስ ባይደን ትናንት አሙስ በናሚቢያ ጉብኝታቸው ላይ ባደረጉት ንግግር በዓለም ዙሪያ ላሉ አጣዳፊ ችግሮች መፍትሄ ለመፈለግ የአፍሪካውያን ድምጽ ወሳኝ ሚና ሊኖረው ይገባል ብለዋል። የአፍሪካውያን ድምጽ እንደተባበሩት መንግስታትና ቡድን 20 በመሳሰሉ ድርጅቶች ብቻ ሳይሆን በጋራ ቅድሚያ በመንሰጣቸው ጉዳዮች ሁሉ ከአፍሪካውያን ጋር እኩል በአጋርነት እንደምንሰራ እናረጋግጣለን ያሉት ሴቶችና ወጣቶችን በማብቃት የዓለም አቀፍ ጤና ጥበቃን በማጠናከርና በኢኮኖሚ ግንባታ ዘርፎች አብረን እንሰራለን ብለዋል ጂል ባይደን። ናይጄሪያውያን ነገ ቅዳሜ ፕሬዝዳንታዊ ምርጫ ያካሂዳሉ። የአሜሪካ ድምጽ የሐውሳ ቋንቋ ክፍል ናይጄሪያውያን ሀገራቸው ስላለችበት ሁኔታ ምን ተስፋና ስጋት እንዳላቸው ጠይቋል። የዛምፋራ ክፍለ ግዛት ነዋሪው አቡባካር ሙስጣፋ የጸጥታ መደፍረሱ ጉዳይ በቀዳሚነት መፍትሄ ሊፈለግለት እንደሚገባ ተናግሯል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን UNHCR እንዳስታወቀው በሀገሪቱ ባለው ብጥብጥ ምክንያት 3.1 ሚሊዮን ሕዝብ ለሀገር ውስጥ ተፈናቃይነት ተዳርጓል። 343 ሺህ ሰዎች ደግሞ አገር ጥለው ተሰደዋል። ጽንፈኛ ቡድኖች በሚፈጽሙት ሁከት በማህበረሰቦች እርስ በርስ ግጭትና ማስለቀቂያ ለማስከፈል በሚፈጸመው ጠለፋ ምክንያት የሀገሪቱ ጸጥታና መረጋጋት ይብሱን እያሽቆለቆለ ሄዷል። የሚመረጡት ፕሬዝዳንት በመጀመሪያ ለጸጥታው ጉዳይ በማስከተል ደግሞ ለረሃቡ መላ እንዲፈልጉ ነው የምሻው ያሉት አቡበከር ሙስጠፋ የረሃቡ መንስኤ ብጥብጡ ነው ብለው እንደሚያምኑ ገልጸዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኢትዮጵያና ኢንዶኔዥያ ውስጥ በተከሰከሱት በሁለቱ የቦይንግ 737 ማክስ ጀቶች ሕይወታቸውን ያጡት ሰዎች ቤተሰቦች ትናንት አሙስ ለፍርድ ቤት የይግባኝ አቤቱታ አስገብተዋል። ቦይንግ ኩባንያ ክስ እንዳይመሰረትበት ከዩናይትድ ስቴትስ የፍትህ ሚኒስቴር ጋር እንደ አውሮፓውያን አቆጣጠር በ2021 ዓመተ ምህረት ያደረገው ስምምነት ውድቅ እንዲደረግ የአደጋው ሰለባዎች ቤተሰቦች ያቀረቡትን አቤቱታ የቴክሳስ ፍርድ ቤት ዳኛ ውድቅ እንዳደረጉት ሲታወስ፣ ያ ውሳኔ እንደገና እንዲታይ ቤተሰቦቹ ይግባን ብለዋል። ቦይንግ ኩባንያ ከአውሮፕላኖቹ የዲዛይን ችግሮች በተያያዘ ክስ እንዳይመሰረትበት ባጸፋው ደግሞ ለመንግስት አደጋው ለደረሰባቸው አየር መንገዶችና በአደጋዎቹ ሕይወታቸውን ላጡት ቤተሰቦች ካሳ የሚውል 2.5 ቢሊዮን ዶላር እንዲከፍል ከዩናይትድ ስቴትስ የፍትህ ሚኒስቴር ጋር ስምምነት መድረሱ የሚታወስ ነው። በመጨረሻም ሰሜን ኮሪያ ትናንት አሙስ 4 ክሩዝ ሚሳይሎችን መተኮሷን ይፋ አድርጋለች። ዩናይትድ ስቴትስንና አጋሮቿን ወታደራዊ ውጥረቱን እንዲባባስ ያደረጉ ናቸው በማለት የምትወነጅለው ፒዮንግያንግ በተከታታይ ሚሳይሎችን መተኮሷን እንደቀጠለች ነው። ለወትሮው ፒዮንግያንግ የሚሳይል ሙከራ ስታደርግ የማስጠንቀቂያ ደወል የሚደውሉት ደቡብ ኮሪያና ጃፓን ለትናንቱ ተኩሷ ግን ማስጠንቀቂያ አላሰሙም። የትናንቱን የሙከራ ተኩሷን አላወቁም ይሆናል የሚል ጥያቄ አጭሯል። አድማጮች፣ ለምሽቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አርብ የካቲት 17 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። የዌብና ማህበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያው። ስቱዲዮ ምስልና ድምፅ አቀናባሪዋ ቲያን ዋንግ ናት። እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። አሁን በቀጥታ ወደ ዕለቱ አብይ ርዕስ። ደቡብ ኦሮሚያ የድርቁ ጫና አሁንም እየከፋ መሆኑ ተነገረ። በኦሮሚያ ክልል ደቡባዊ ክፍል ድርቁ ያስከተለው ጫና የከፋ መሆኑን የጉጂ ዞን አደጋ ስጋትና ሥራ አመራር ጽሕፈት ቤት አስታወቀ። ጉጂ ዞን በድርቅ ክፉኛ የተጠቃው ቦረና ዞን አዋሳኝ በመሆኑ ሲሆን በአካባቢው የበረታው ድርቅ የምግብ እጥረቱን እያባባሰው በመሆኑ በመቶ ሺዎች የተቆጠሩ ሰዎች አስቸኳይ የምግብ እርዳታ ፈላጊ ሆነዋል ነው የተባለው። ለአምስት ተከታታይ የዝናብ ወቅቶች ዝናብ ባለመኖሩ ሳቢያ የተባባሰው የቦረና ድርቅ እስካሁን 3.3 ሚሊዮን እንስሳት መጨረሱን የዞኑ አስተዳደር ለአገር ውስጥ መገናኛ ብዙሃን ይፋ አድርጓል። ዳዊት ገልሞን የተከታተለው።
ጉጂ ዞን በድርቅ ክፉኛ የተጠቃው ቦረና ዞን አዋሳኝ ዞኖች አንዱ ነው። በቦረና የበረታው ድርቅና የምግብ እጥረት በጉጂ ዞንም በስፋት እየተስተዋለ መሆኑን የዞኑ አደጋ ስጋት አመራር ጽሕፈት ቤት ኃላፊ አቶ ሊበን ደበሶ ለአሜሪካ ድምጽ ተናግረዋል።
በርኩም ለማፍረን ይፈጂት ይችላል ሮቢ ስለሩም ቆው ወቅት ይገርሽኝ ሀሰላም ሞቴር ሲይብላ ሁነርገቹ ቆውሮኝ
ይህ አካባቢ ከ2013 ዓመተ ምህረት ጀምሮ ዝናብ አላገኘም። ቅርብ ጊዜ እንኳን ሲጠበቅ የነበረው ዝናብ አልጣለም። በዚህም ብዙ ነዋሪ በጣም ትልቅ ችግር ውስጥ ነው። አሁን ካሉን 15 ወረዳዎች 9 የሚሆኑት በድርቅ ተጠቅተዋል። በዚህም የእርዳታ ፈላጊ ሰዎች አሃዝ በመጨመር ላይ ነው። በዞናችን ሌላው ችግር የጸጥታ ችግር ነው። ከድርቅ በተጨማሪ በእነዚህ ሁለት ምክንያቶች ከ575000 በላይ ህዝብ ድጋፍ ፈላጊ ነው። ነገር ግን ከነዚህ የምግብ እርዳታ ፈላጊዎች ድጋፍ ያገኙት ከ312000 በታች ናቸው። ለነዚህም ድጋፍ ለማግኘት የሚያስፈልገውን አካል ጠይቀናል። ድርቁ ግን አሁንም በጣም ጫናው እየከበደ ነው። ድጋፍ ያላገኙ በመቶ ሺዎች የሚቆጠሩ ነዋሪዎች አሁን በጣም የከፋ ችግር ውስጥ ናቸው። ያው ህዝባችን የማህበራዊ ህይወቱ የተደራጀ ስለሆነ የተገኘውን እርዳታ እያካፈላቸው ነው እያኖራቸው ያለው እንጂ በጣም አስከፊ ነው።
አቶ ሊበን አርብቶ አደር ወረዳ በሆኑ አካባቢዎች አሉ ወደ 900 ሺህ የሚጠጉ የቤት እንስሳትም ምነው ካልቀረበላቸው ሊሞቱ እንደሚችሉ ይናገራሉ።
ፈርድ ደብረ ሄዱ እንዲላ ኮንሴር ከቀምሎኒ ናንዶ ኮምሪ ብትቆፍቱር ባተን ሸገሊ ዲብሰዲ
ባለፈው አመት ከ170 ሺህ በላይ ከብቶች ሞተዋል። በዘንድሮ አመት ብቻ ወደ 20 ሺህ ከብት መሞቱን ሪፖርት ደርሶናል። አሁንም የዝናብ ወቅት ሊደርስ አንድ ወር ነው የሚቀረው። በዚያ ላይ አሁን ከባድ ንፋስ አለ እንስሳትን የሚጎዳ። ለዚህ አሁንም ያለው ሁኔታ በጣም አስጊ ነው ፈጣሪ ካልረዳን በስተቀር።
አሁንም በምዕራብ ጉጂ ዞን ካሉት 9 ወረዳዎች በሶስቱ በቆላማ የአየር ጸባይ ባላቸው ወረዳዎች ማለትም በሶሮ በርጉዳ፣ በመልካ ሶዳና በዱዳዳዋ ወረዳ ውስጥም ድርቅ መከሰቱን የአካባቢው ነዋሪዎችና ባለስልጣናት ተናግረዋል። አቶ ግርጃ በሪ የሶሮ በርጉዳ ወረዳ ነዋሪ ናቸው።
ወጋለ መኑረት ወይራውን ገና ጋማ ሶሪሌን ዋኒ ዮጅራገለን አካ ተሳቲ የገልጥ ቆጥቆ ደርቤ ደርቤ ዲ ወይኑ ዳጣባ ትሬ ወንን ሱሌ አማ ይሮታን ሲታ ዋና ከዚራ ኦላና ከመለኑ ቀባቴራ ወጋላማ።
ድርቁ ላለፉት 2 አመታት ጉዳት እያደረሰብን ነው። በፊት ድርቁ ወደ ቦረና ነበር ግን ወደኛ አካባቢም በጣም እየከፋ መጥቷል። አሁን ነዋሪው በከፍተኛ ስጋት ውስጥ ነው ያለው። ሰው አሁን የሚበላው ነገር የለውም። ከተገኘ ዛፍ አቃጥሎ ከሰል አውጥቶ ምግብ ገዝቶ ለመኖር እየሞከረ ነው እንጂ በበቂ እየቀረበ ያለ እርዳታ የለም።
አቶ ግርጃ ብዙ ከብቶች የሞቱባቸውና ባዶ እጃቸውን የቀሩ ነዋሪዎች ወደ ወረዳ ከተሞች ፈሰው እርዳታ በመጠባበቅ ላይ ናቸው ካሉ በኋላ ድጋፍ ሰጪ አካላት ለተረጂዎቹ በፍጥነት እንዲደርሱን ጠይቀዋል። አቶ ጉዶሌ ዋቆ የሶሮ በርጉዳ ወረዳ አስተዳዳሪ ናቸው።
አናኔ ሶሮ በርጉዳ ገንዶታ ኩሬት ኩቀባ ገንዶታ ከነከሳሞ አባውራ ኩማ ኩሬት ወርባ ለዳኛ ተበርባት።
የሶሮ በርጉዳ ወረዳ 11 ቀበሌዎች አሉት። በእነዚህ ቀበሌዎች የሚኖሩ ከ17000 በላይ አባወራዎች የምግብ ድጋፍ የሚፈልጉ ናቸው። ከነዚህ 7000 አባወራዎች በወርልድ ቪዥን በኩል የምግብ ድጋፍ ያገኙ ነው። አሁን የምግብ ተረጂ በጣም እየጨመረ ነው። ቢያንስ ከ60000 በላይ ሰው በወረዳችን ብቻ የምግብ ድጋፍ ፈላጊ ነው በአሁኑ ሰዓት።
አቶ ጎዶሌ በሶሮ በርጉዳ ወረዳ ከ250000 በላይ ከብቶች የሳር አቅርቦት እንደሚያስፈልጋቸው ገልጸው ለነዋሪዎች እንዲሁም የእንስሳቱን ህይወት ለማዳን የሚመለከተውን አካል እርዳታ ጠይቀን ምላሽ እየተጠባበቅነን ብለዋል። በደቡብ ኦሮሚያ የተከሰተው ድርቅ በአገሪቱ መንግስት መገናኛ ብዙሃን መዘገብ ከተሰማ በኋላ የመወያያ ርዕስ ሆኗል። በተለይ በቦረና ዞን የተከሰተው ድርቅ ከ3 ሚሊዮን በላይ ከብቶችን መግደሉንና አሁንም በህይወት ተተረፉት 10 በመቶ ብቻ መሆናቸውን የመንግስት መገናኛ ብዙሃን በዘገባቸው ጠቅሰዋል። የቦርና ዞን አስተዳደርም ለርዳታ ፍላጊዎች እየቀረበ ያለው የምግብ ርዳታ በቂ አለመሆኑን ተናግሯል። በቦርና ዞን ምግብ ድጋፍ ፍላጊ ከሆኑ ወደ 800 ሺህ ከመጠጉ ሰዎች አሁን ርዳታ ያገኙ ያሉት ከ670 ሺህ አልበለጡ ስለሆነ መንግስት ናዋሪዎችንና በድርቁ ሊጠፉ ያሉትን እንስሳት እንዲታደግ የዞን አስተዳደር መጠየቁንም በዘገባው ውስጥ ተካቷል። የኦሮሚያ አደጋ ስጋት ስራ አመራር በበኩሉ አሁን ለተረጂዎች እየቀረበ ያለው ድጋፍ በቂ አለመሆኑን አምነው ነገር ግን የሰብዓዊነትና የዞኑ የእንስሳት ሀብትም እንዳይጎዳ መንግስት እየሰራ መሆኑን ገልጸዋል። ይበንዲ እንዳለ የተባበሩት መንግስታት የርዳታ ማስተባበሪያ ቢሮ ኦቻ በድርቅ ተጠቂ የኢትዮጵያ ክልሎች አሁንም የኮሌራ ወረርሽኝ መከተሉን ዘግቧል። ድርጅቱ ትላንት ባወጣው መግለጫ እንደ ግሪጎሳውያኑ ዘመን አቆጣጠር እስከ ፌብሩዋሪ 11 2023 ዓ.ም ምህረት በሶማሌና በኦሮሚያ ክልል የተከሰተው የኮሌራ በሽታ 28 ሰዎችን መግደሉን ይፋ አድርጓል። ድርጅቱ የመንግስት የጤና ተቋማትና የተራድኦ ድርጅቶች ክትባትን ጨምሮ መድኃኒትን በማቅረብ በሽታውን መከላከል ላይ መሆናቸውን የገለጸ ሲሆን የኮሌራ በሽታ ክትባት ዋጋ በዓለም አቀፍ ደረጃ መናር በእስራኤል ክልል እንደፈጠረ በትላንቱ መግለጫው ጠቅሷል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ገልሞ ዳዊት ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የመጽሔቱ ትንታኔ ርዕስ ደግሞ ለአመታት የኖሩበት ቤት እየፈረሰባቸው መሆኑን ነዋሪዎች የተናገሩበትን ይመለከታል። በኦሮሚያ ክልል ቀደም ሲል ፊንፊኔ በሚሰኘው ዙሪያ አዲስ ሸገር ከተማ ነዋሪዎች ለአመታት የኖርንበት ቤት የክልሉ መንግስት እያፈረሰው ነው ሲሉ ቅሬታቸውን ገልጠዋል። የለገጣፎ ክፍለ ከተማ ነዋሪ ሆኑ አስተያየት ሰጪዎች አግባብ ባልሆነ ባሉት መንገድ ያለምንም ማስጠንቀቂያ ብሔርን የለየ ባሉት አካሄድ መንግስት ቤታቸውን እንዳፈረሰባቸው ለችግርም እንደተዳረጉ ነው የተናገሩት። ለአሜሪካ ድምጽ በሰጡት አስተያየት ስለ ጉዳዩ የተጠየቁት የሸገር ከተማ ከንቲባ ዶክተር ተሾማ አዱኛ በበኩላቸው እያፈረስን ያለነው የግንባታ ፍቃድ የሌላቸውን ብቻ ነው ይላሉ። እየተወሰደ ባለው እርምጃ ብሔርን የለየ አካሄድ የለም ያሉት ዶክተር ተሾመ ቤቶቹ ከመፍረሳቸው አስቀድሞም በቅድሚያ ከነዋሪዎቹ ጋር ውይይት እንደሚደረግ ይናገራሉ። በጉዳዩ ዙሪያ መግለጫ ያወጣው የኢትዮጵያ ሰብአዊ መብት ጉባኤ በበኩሉ ለነዋሪዎቹ ምትክ ስፍራ ወይም ጊዜያዊ ማቆያ ስፍራ ሳይዘጋጅ ቤታቸው መፍረሱ ተገቢነት የሌለው መሆኑን ገልጦ አንዳንዶቹ የፈረሱባቸው የህግ ስነ ስርዓትን ያልተከተሉና ከመንግስት በኩል ተመጣጣኝ ያልሆነ ያለው የኃይል እርምጃ የታከለበት ነው ብሏል። ገብረ ሚካኤል ገብረ መድን እንዲህ አዘጋጅቶታል።
ማንነታቸው እንዳይገለጽ የጠየቁን በሸገር ከተማ የለገጣፎ ክፍለ ከተማ ነዋሪዎች ካለፈው ጥር ወር ጀምሮ እስካሁን ድረስ በሚኖሩባቸው የድሬ፣ የቀርሳ፣ የአቦ መድሃኔ ዓለምና የሰፈራ አካባቢዎች በርካታ የመኖሪያ ቤቶች እየፈረሱ እንደሆኑ ገልጿል። ከአስተያየት ሰጪዎቹ አንዷ ያለምንም ማስጠንቀቂያ ቤታቸው ባለፈው ሳምንት እንደፈረሰባቸው ይናገራሉ።
ለምሳሌ ከገበሬ ቤት ተገዛው አይደለም ማስጠንቀቂያ ቤት ሲፈርስበት አንድ ሰው ያውቃለሁኝ ቀይ ቀለም ተቀብቶ ጊዜ ገደብ ተሰጥቶት ነው። ይሄ መጥቶ ብቻ ላይ በሌሊት መጥቶ ሰው ተኛበት ላይ መጥቶ ነው እንዴ ወታደር አንጥቶ ቤት በወታደር ተከቦ ቤት እንዴ የሚፈርስብህ?
ስንት አመት የኖርበት ነው?
እኔ የኖርኩበት እንግዲህ 5 አመት ኖሬያለሁኝ። ከዛም በፊት አረብ ሀገር ነው ሰርቼ ወንድሜ 7 አመት ሽማግሌና አሮጊት ጦሬ ነው የሰራሁት።
ሌላው አስተያየት ሰጪ 2 አመት የኖርኩበት ቤት በመፍረሱ ለችግር ተዳርጌያለሁ ይላሉ።
ከገበሬ ነው የገዛሁት። 150 ሺህ ብር የገዛሁት አልኖርኩበትም። ያው አፍርቶ ይህም ደግሞ ቆርቆሮን ነግሮ ሲወብታል። ግድግዳ በቀደም ፈረሰ። በቃ አንድ መጠለያ የለንም። በረንዳ ወርቅን ያለው ቅድመ ማስጠንቀቂያ አልደረሰንም። መንግስት እኮ ቤት ቦታ ሲፈልግ ማስጠንቀቂያ ተናግሮ ነው የሚያፈርሰው እንጂ ዝም ብሎ መጥቶ ለሊት ቤታችን ላይ አያፈርሰውም።
የቤቶቹን መፍረስ አስመልክቶ መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ጉባኤ በሸገር ከተማ በሚገኙ አካባቢዎች የመኖሪያ ቤቶችን የማፍረስ እንቅስቃሴ መኖሩን ጠቅሶ አንዳንዶቹ ፈረሳዎች የሕግ ስነ ስርዓትን ያልተከተሉና ከመንግስት በኩል ተመጣጣኝ ያልሆነ የኃይል እርምጃ የታከለባቸው እንደሆኑም አመልክቷል። ስለዚህ ጉዳይ የተጠየቁት የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ግን እርምጃው የሕግ የበላይነትን ከማስከበር ጋር የተያያዘ ነው፣ ቤቶቹን ከማፍረሳችን በፊትም ከነዋሪዎቹ ጋር ውይይት እናደርጋለን ይላሉ።
ሸገር እንደ ከተማ የሚፈልገውን የከተማ ራዕይ ለማሳካት ካስፈለገው የሕግ የበላይነትን በተግባር ላይ ማዋል አለበት። ይህን ህግ በላይነት እንደሞ ሊያወል የሚችለው አሁን እየሰራን ያለ ነው የህገወጥ ቤት ግንባታ እናስተካክል ነው። ስለዚህ ነው ከተማችን አባዛኛዎቹ ከተሞች ህገወጥ ቤት ግንባታ እያፈረስን ያለ ነው። የግንባታ ፈቃድ የላቸውም። መሬቱን በስርዓት አይደለም የሚወሰዱት። ስለዚህ እነዚህ መስመር ማሳት ስላለብን ነው ማፍረስ የጀመርነው።
ጊዜ ተሰጣችኋል ስፈርስ?
አዎ ጊዜ ተሰጣችኋል። ጊዜ ብቻ አይደለም ተወያይተን ተማምነን። የሚገርምሽ አሁን ማፍረስ ከጀመርን በኋላ ምንድነው ብዙዎቹ ካመኑ በኋላ እኛ ምንም ሳንል ጥለው ሄደዋል። ምክንያቱም አብዛኛው ያምናል ትክክል እንዳልሆነ። መወያየት ብቻ አይደለም ተማምነን እንለያያለን። መተማመን ብቻ አይደለም ከዛ በኋላ ከመጣን በኋላ ምልክት እናደርጋለን። ቲሙ ይመጣና ምልክት ያደርጋል። ከዛ ምልክት ካደረገ በኋላ ራሱ ጊዜ አለ ማለት ነው። ስለዚህ ተወያይተን ጊዜ ሰጥተን ነው ይሄ ተሰራውና ጊዜ ሳይኖር ነው የሚለው ነገር ትክክል አይደለም።
ነዋሪዎቹ በበኩላቸው ለአመታት የኖርንበት ቤት አሁን ላይ ህገወጥ ሊባል አይገባም፣ አካሄዱ ህጋዊ አይደለም ነው የሚሉት። ከአስተያየት ሰጪዎቹ አንዱ ይህን ብለዋል።
ዋናው ጥያቄያችን ግን እኛ ህጋዊ ነን፣ ከአስር አመት በላይ የቆየ ቤት በምንም ታምር ህገወጥ ሊሆን አይችልም። ዛሬ ከመሬት ተነስቶ ነው ለምን ቤቱን እኪሳችን ላይ ይዘነው አልዞር ነው። ግዙፍ ነው፣ ግዙፍነት ያለው ስለሆነ በተግባር የሚታይ ነው አይደለ? ቤትን ያክል ነገር መቼ ሳላየንም ሊሉ ነው እንደነሱ ሰዎች። ያኔ ሲሰራ ቁመው አሰርተው ፈቅደው አሰርተው ዛሬ ከሀያ አመት እና ከአስራ አምስት ከአስር አመት በኋላ ከመሬት ተነስተው ይሄ ቤት ህገ ወጥ ነው እንዴት ይላሉ ነው። ህገ ወጥ ከሆንክ እኮ ህገ ወጥ መሆን ያለብህ በጊዜው ነው። አሁን የኛ ዋናው መከራከሪያችን ደግሞ በጊዜው ቤቶቹ ሲሰሩ ከሀያ አመት በፊት ሲሰሩ ህገ ወጥ ከሆንክ ያኔ ነው ህገ ወጥ የምትሆነው። ከዛ ወዲህ ቤት ንብረት አፍርተህ ኑረህበት ዛሬ ከመሬት ተነስቶ ህገወጥ ነው ሊል አይገባም።
ዶክተር ተሾመ አዱኛ በበኩላቸው የዚህ አይነት ሙግት ህጋዊም ሞራላዊም አይደለም ይላሉ።
ህጋዊ ነው የሚያደርገው ውሃ ስላትገባ ወይንም መብራት ስላትገባ አይደለም። አንድን ግንባታ ህጋዊነት የሚያደርገው መጀመሪያ መሬቱን በህጋዊ መንገድ ማግኘት አለበት፣ ሁለተኛ ህጋዊ የሆነ የግንባታ ፍቃድ ማግኘት አለባቸው። ሌላ በጣም ትክክል ያሉ ነው በፊት ስለተሰራ አሁን አንነካውም እንዳለ ይቀጥል ማለት ሞራሊ በህግም ትክክል አይደለም። በህግ ትክክል አይደለም፣ ምክንያቱም ህግ የተሰበረበት ነው። ግንባታ ፍቃድ ሳይኖረው የገነባ አካል ቆይ ብሎ ነው የገነባሁትና እናንተም ሳላስፈቅድ ነው የገነባሁትና አሁን እንዳትነኩብኝ ማለት በህግም ትክክል አይደለም። በሞራልም ደግሞ ቅድም እንዳልኩ እዛ ቦታ ለአንድ ሰው ለመኖር የሚያስፈልግበት ለአንድ ማህበረሰብ ለመኖር የሚያስፈልግበት ሁኔታ አይደለም ያለው። ሞራሊ ተቀባይነት የሌለው ነው ነገሩ። ስለዚህ ይሄ አሁን የሚነሱት ነገሮች ትክክል ያሉንና አንድ የከተማ ልማት ውስጥ ወይ አንድ የከተማ ሂደት ውስጥ መታየት የሌለባቸው ነገር ስለሆነ በዚህ መታወቅ አለበት።
የቤቶች ማፍረስ እርምጃው ብሔርን የለየ እንደሆነም ነዋሪዎቹ አመልክቷል።
የኦሮሞ ተወላጅ ብለው የእነሱ አይነቃም መጤ አማራ አማርኛ የሚናገር ነው ብለው ያፈረሱብን ይህ ጉድ ይዘሱብን አሁን መጠለያ የለንም መረዳ የለንም።
ሌላኛው ነዋሪም በተመሳሳይ እየፈረሰ ያለው ቤት በአብዛኛው የሌሎች ብሔር ተወላጆች ነው ይላሉ።
ምንም እየሳተ ያለው ነገር የለም። የሚስተው ቤት የተወላጆች ቤት ብቻ ነው፣ የእነሱ አይፈርስም። ከአማራ ቀጥሎ የጉራጌዎች ቤት ነው ብዛት እዛ ያለው። የእነሱ ፈርሰዋል፣ የስልጤዎች ፈርሰዋል። የተወሰኑት ቤቶች እንኳ ቁጥራቸውም ትንሽ የእነሱ ፈርሰዋል። መጀመሪያም አይኖሩም የተወሰኑ ናቸው የምናውቃቸው ያለው የእነሱ ፈርሰዋል። የሌሎችም እንደዚህ ማናቃቸው አሉ። የሌሎች ብሔሮች ምን እንደሆኑ ማናቅም አብሮ ይፈረሳል። ኢቨን ከኦሮሞችም እንደዚሁ እንደኛው ገዝተው የገቡም ፈርሶባቸዋል። አንዳንዶቹ ግን ሬር ነው የእነሱ። ከእነሱ ውጭ በተለይ የወላ ተወላጅ ከሚባለው ውጭ ያለው ምንም የቀረለት ነገር የለም።
የሸገር ከተማ ከንቲባ ዶክተር ተሾመ ግን በዚህ አይስማሙም። ህገወጥ የሆነ ቤት ሁሉ እየፈረሰ ነው ይላሉ።
እኛ ብሔርን መሰረት አድርገን አይደለም ያፈረስ ነው። እኛ ግንባታ ፈቃድ የሌላቸው መሬቱን በአገሪቷ ወይንም በኦሮሚያ ህግ መሰረት መሬቱን ያልወሰዱ ስለሆነ እኛ ምንም ብሔር መሰረት ያደረገ እንዳልሆነ መታወቅ አለበት። የህገወጥ ግንባታ በሚገርመው ነገር ባህሪው ያስታውቃል። በብሔር አትለዩም። ማ እንዳለ እንዴት ታውቂያለሽ? በብሔር እንደዚህ የሚነሱ ነገሮች ከእውነት የራቁ እንደሆነ መታወቅ አለበት።
ነዋሪዎቹ የቤቶች ማፍረስ እርምጃው ማህበራዊ ቀውስ ማስከተሉንና መንግስት ጉዳዩን እንዲያጤነው ጥሪ አቅርበዋል።
ቤቶቹ ከመፍረሳቸው ፈርሰው ከሌላ ልማት ፕሮጀክት ምናምን ከሚባለው በላይ አሁን ባሉበት መንገድ ሰዎቹ ወደ ህጋዊ መንገድ መጥተው ህጋዊ ፍላጭ ከተሉ ነው ማለት ያለበት እንጂ ይሄንን ማፍረስ የለበትም ነው።
መንግስት ይወቀን እስኪ መንግስት ይወቀን። ሁለተኛ ዜጋውን በአገራችን ላይ ተፈናቃዩን መንግስት ይወቀን። ለመንግስት ጥሪ አቅርቡልን ባካችሁ ባካችሁ።
የኢትዮጵያ ሰብአዊ መብቶች ጉባኤ በመግለጫው ቤቶቹ ከመፍረሳቸው በፊት የሚመለከታቸው የመንግስት አካላት ለነዋሪዎች በቂ ጊዜ በመስጠት ቅድሚያ እንዲያሳውቁ እንዲሁም ንብረታቸውን ለማውጣት በቂ ጊዜ እንዲሰጡ፣ ይህ ሳይሆን ቀርቶ ለወደሙ ንብረቶች ግን መንግስት ተገቢውን ካሳ እንዲሰጥ ጠይቋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ወደ ዓለም አቀፍ ርዕሶች ነው የምናመራው። የጎረቤት ሀገሮች ውስጥ የሚኖሩ ከሁለት ሚሊዮን በላይ ስደተኞች ወደ ሀገራቸው እንዲመለሱ የደቡብ ሱዳን ፕሬዝዳንት ሳልቫኪር ጥሪ አደረጉ። ለሚመለሱት ስደተኞች መንግስት አስፈላጊውን ጥበቃ ያደርጋል ነው ያሉት ሳልቫኪር። ሼላ ፓኒ ከጁባ ያጠናቀረችውን የዚህን ዘገባ ዝርዝር እንግድ ወልዴ እንደሚከተለው ያቀርበዋል።
በኬንያ፣ ኡጋንዳ እና ግብጽ የሚኖሩ ከ2.3 ሚሊዮን በላይ ደቡብ ሱዳናውያን ይገኛሉ። ፕሬዚደንት ሳልቫኪር ረቡዕ ዕለት ጁባ ውስጥ ሲናገሩ እንዳሉት በአካባቢው አገራት ተሰደው የሚኖሩ ዜጎችን መመለስ መንግስታቸው ቅድሚያ የሚሰጠው ዋና ጉዳይ ነው።
ወደ ቀያቸው ለሚመለሱ መንግስት ጥበቃ ያደርጋል። ከአጋሮች ጋር በመሆን እንደገና ኑሯቸውን ለመቀጠል የሚያስፈልጋቸውን አቅርቦት ያዘጋጃል።
ሳልቫኪር ጥሪውን ያደረጉት ከአገር ውስጥ ተፈናቃዮች ጋር ባደረጉት ውይይት ነው። ኪር እንዳሉት የአገር ውስጥ ተፈናቃዮችንም ከዚህ ቀደም ወደሚኖሩበት አካባቢ ባይሆንም ወደ ሌላ ቋሚ መኖሪያ ቦታ ለማስፈር ሐሳብ አለ።
ወደ ቀያቸው መመለስ ለማይችሉት ደግሞ መስፈሪያ መሬት እንዲዘጋጅ ሰፈራ ጣቢያዎች ባሉባቸው ክልሎች ካሉ ባለስልጣናት ጋር ተነጋግረናል።
የሮማው ርዕሰ ሊቃነ ጳጳስ ፍራንሲስ በቅርቡ ባደረጉት ጉብኝት ከሀገር ውስጥ ተፈናቃዮች ጋር ተወያይተው ነበር። ፕሬዚደንት ኪር ለሚመለሱት ዜጎች የጸጥታ ጥበቃ እንደሚያደርጉ ቃል ገብተዋል። አሁን ጥበቃና ከለላ ከሚያገኙበት አካባቢ እንዲለቁ ማሳመኑ ግን ከባድ መሆኑን እንደሚረዱ ኪር ተናግረዋል። አብዛኞቹ የደቡብ ሱዳን የአገር ውስጥ ተፈናቃዮች ቀያቸውን ጥለው የሸሹት ከአስር ዓመታት በፊት በሳልቫኪርና በተቀናቃኛቸው ሪክ ማቻር ኃይሎች መካከል ግጭት በተቀሰቀሰበት ወቅት ነበር። ጄምስ ኮክ የብሔራዊ ሸንጎ አባል ሲሆኑ የፈረንጆቹ 2023 ዓመት የእርቅ የይቅርታና የልማት ዓመት ይሁን የሚለውን የሳልቫኪርን ጥሪ አስተጋብተዋል።
Must be sent across to hold the people of South Sudan to know that this year
ይህ መልእክት ለሁሉም ደቡብ ሱዳናውያን መድረስ አለበት። ፕሬዝደንቱ በዚህ ዓመት ይቅርታ እንዳደረጉላቸው ማወቅ አለባቸው። እነርሱም ለፕሬዝደንቱ ይቅርታ ማድረግ አለባቸው። ሰዎች ወደ ቀድሞ ህይወታቸው ተመልሰው አገራቸውን ማሳደግ ይኖርባቸዋል።
ሳልቫኪር ለስደተኞቹ ጥሪ ባደረጉበት ንግግራቸው ስለ አገሪቱ የፖለቲካም ይሁን የኢኮኖሚ ፈተናዎች አላነሱም። አገሪቱ አሁንም ከአምስት ዓመታት በፊት በንዳርፓን አቆጣጠር 2018 የተፈረመውንና የእርስ በእርስ ጦርነቱን ያስቆመውን የሰላም ስምምነት ሙሉ ለሙሉ መተግበር ይጠበቅባታል። በአንዳንድ የአገሪቱ ክፍሎች አሁንም ከባድ ሁከት ይታያል። የላይኛው አባይ በተባለው ክልል በከብቶች ዝርፊያ ምክንያት ሰዎች በመፈናቀል ላይ ናቸው። በዩኒቲ ክልል ባህላዊ መሪ የሆኑት ጁማ ኒውንደንግ እንዳሉት ተፈናቃዮቹ ከምንም ነገር በላይ ሰላምን እንደሚሹ ለፕሬዝደንቱ ግልጽ አድርገዋል።
ነህነማ ደሪን ደም ይቁብ ፊያለኒል ለስናዝ መሻከል ነህነማ ደሪን ናሳለኒል ሙቱ ፊሰላም ወነህነማ ደሪን ከማን ኩን ፊሸክለ ፊያ።
ከዚህ በኋላ ደም መፋሰስን ማየት አንሻም። በላይኛው አባይ ያሉት ሰዎች ግጭት ላይ ናቸው። በላይኛው አባይ አብዬ እንዲሁም በትዊክ ያሉ ሰዎች እርስ በርሳቸው እንዲዋጉ አንፈልግም። የምንፈልገው ሰላም ነው። አገራችንን መልሰን የኛ አድርገን አንድ ላይ መኖር ነው የምንፈልገው።
ከ12 ዓመታት በፊት በእንዳራፓን አቆጣጠር 2011 ነጻነቷን ካወጀች ጀምሮ ደቡብ ሱዳን ረዘም ያለ የሰላም ጊዜ የኖሯት አያውቅም።
አመሰግናለሁ እንግዶ። ክብራትና ክብራን አድማጮቻችን፣ ተከታዩ ዓለም አቀፍ ርዕስ ደግሞ ከተጀመረ አንድ ዓመት የሞላውን የዩክሬን ጦርነት ይመለከታል። የሩሲያ ዩክሬን ወረራ ከአፓርታይድ ዘር ጭቆና ጋር የተነጻጸረበት የዩክሬናውያን የዳንስ ቅንብር ነው። በደቡብ አፍሪካ ነዋሪ የሆኑ ዩክሬናውያን ለነጻነት ቆመናል በሚል ርዕስ ባቀናበሩት በዚህ የዳንስ ትርኢት ሩሲያ አገራቸውን የወረረችበትን አንደኛ ዓመት እያሰቡ ናቸው። በዴዝሞንድና ሊያቱቱ የመታሰቢያ ተቋም የተደገፈው ትርኢት የሞስኮን በዩክሬን ወረራ በአፓርታይድ የዘር ጭቆና ዘመን ከነበረው ጋርም ያመሳስለዋል። ቪኪ ስታርክ በኬፕ ታውን ደቡብ አፍሪካ ያገኘቻቸውን ጦርነቱን ሸሽተው የመጡ አንዳንድ ዩክሬናውያንንም በዘገባው አካታለች። እንደሚከተለው አቀርበዋለሁ። የ61 ዓመቷ የእደ ጥበብ ባለሙያ ቫዮሌታ ቪሊየቫና የ81 ዓመት ዕድሜ ባለጸጋዋ እናታቸው ሉቦ ድዞሎቫ ሩሲያ ዩክሬንን በወረረች ማግስት ነበር ልክ የዛሬ ዓመት ልክ በዛሬዋ ቀን የዩክሬኗን ኦዴሳን ጥለው የወጡት። ከዚያም የቪሊየቫ ሴት ልጅ ማርታ ኩቼሬንኮ ላለፉት 6 ዓመታት መኖሪያ ወዳደረገቻት ኬፕ ታውን ደቡብ አፍሪካ መጡ። ወንዱ ልጃቸው አሁንም የትውልድ አገሩን ከሩሲያ ወረራ ለመከላከል እዚያው ቀርቷል ይላሉ።
ሱ ዛል አውቶማት ይዶሲት ቪን ቸርሁየ ቪን በረጀ ኦዴሱ።
ልጄን በእንደዚህ አይነት አደጋ ውስጥ መተው በጣም ከባድ ነበር። እሱ ግን መቆየት እንደሚፈልግ በመግለጽ ግፊት አደረገ። እኛ እዛ ባንሆን እንደሚመርጥ ነገረን። እናም ወደ ስሎቬኒያ ድንበር አቅራቢያ ወሰደን። ከዚያም ወደ ቼክ ሪፐብሊክ አቀነን። ከዚያም ሲመለስ መሳሪያ በማግኘቱ አሁን ከተማይቱን በመጠበቅ ስራ ላይ ይሳተፋል።
አረጋዊቷ እናታቸው ግን ወደ አገራቸው መመለስ ይፈልጋሉ።
ну как я себя чувствую как все старики мне уже 86 лет тот давление
ደግሞ ሁሉ አገሩን ጥሎ ስለወጣ እዚያ ምን ይሆን እንደሆነ እንኳን አናውቅም። በርካታ ሩሲያውያን ወደዚያ መግባታቸው እናውቃለን። ደግሞ ደኑን በቦምብ እያጋዩት ነው።
ሁለቱ ሴቶች በውጭ ሀገር ኑሮን ለማሸነፍ በያዙት ጥረት እንዳበባ መያዣ የመሳሰሉ የእጅ ስራዎችንና የዩክሬናውያን የህፃናት መጫወቻ አሻንጉሊቶችን እየሰሩ ይሸጣሉ። አንዳንድ የእጅ ስራዎቻቸውም ለነጻነት ቆመናል በሚል ርዕስ በተቀናበረውና በዛሬው ምሽት በሚታየው የዳንስ ትርኢት መታያ ስፍራ ለገበያ ቀርበዋል። ዩክሬናዊቱ አቀናባሪ ካትሪና አሎሺና የሩሲያን ወረራ አስመልክቶ ገለልተኛ አቋም አሳይቷል በሚል የደቡብ አፍሪካ መንግስት አቋም በሚተቸውና ትርኢቱን በሚደግፈው የዴዝሞንድና ሊያቱቱ መታሰቢያ አቋም አነቃቂነት ነው ይህን ትዕይንት ያዘጋጀ ነው ትላለች።
And when we walked through that exhibition, we actually saw that South Africa went through the same path.
እናም ትዕይንቱን ተዘዋውረን ስንመለስ ደቡብ አፍሪካ አሁን ዩክሬናውያን እያለፉበት ያለውን በመሰለ ተመሳሳይ ሁኔታ ውስጥ ማለፏን ነው መለስ ብለን ያስተዋልነው። ልብ የሚነካ ነገር ነው። በተለይም ነጻነት እንደ ህብረተሰብ እሴት ያለውን ትልቅ ዋጋ ጨምሮ ብዙ የሚያመሳስል ነገር አለን።
ሱሚ ንህላፖ የተቋሙ ዋና ስራ አስፈጻሚ ናቸው። የጸረ አፓርታይድ አራማጁ ዴዝሞንድ ቱቱ ለሰላም የቆሙ እንደነበሩ ያስታውሳሉ። አፓርታይድ እንዲወገድ እንደረዳ ሁሉ ሰዎች በዚህም ጉዳይ ለመርዳት ድምጻቸውን ማሰማት አለባቸው ሲሉም ያሳስባሉ።
When we asked other people in the past to support us in the struggle against apartheid
ከዚህ ቀደም ሰዎች በጸረ አፓርታይድ ትግል እንዲደግፉን በመንጠይቅበት ወቅት እነኛ ሰዎች ናቸው መንግስቶቻቸው ደቡብ አፍሪካን አስመልክቶ የሚያራምዱትን አቋም እንዲቀይሩ ግፊት ያደረጉት። አሁንም በተለያዩ ሀገሮች ውስጥ ያሉ ሰዎች በዩክሬን ያለውን ሁኔታ በተመለከተ የሚሰማቸውን በመግለጽ የህዝብ ድምጽ ሰሚ እንዲያገኝ ሊያደርጉ ይችላሉ።
እንደ መንግስታቱ ድርጅት የሰብአዊ መብት ጽፈት ቤት ግምት ቁጥራቸው 8000 የሚደርሱ ተዋጊ ያልሆኑ ሰዎች ሲገደሉ ሌሎች 13300 የሚሆኑ ደግሞ ቆስለዋል። ትክክለኛው ቁጥር ግን ከዚህም በእጅጉ ከፍ ሊል እንደሚችል ዘገባው ይጠቁማል። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ አርብ ምሽት ዝግጅታችንን ነው። ወደ ሁለተኛው አጋማሽ ከማለፋችን አስቀድሞ እዚህ ግድም ልዩ ማሳሰቢያ እናሰማችሁ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ክብራትና ክብራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። የሁለተኛውን አጋማሽ ዘልቀናል። የስቱዲዮ ሰዓታችንም አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:36 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር እንለፍ። ሴት መሪዎች በዓለም ዙሪያ ስልጣናቸውን በፈቃዳቸው እየለቀቁ ነው ይላል። በዓለም ዙሪያ ያሉ ሴት መሪዎች ስልጣናቸውን በፈቃዳቸው በመልቀቅ ሌሎች ጉዳዮቻቸው ላይ በማተኮር ላይ ናቸው ትለናለች የአሜሪካ ድምጿ ሎረል ቦመን በላከችው ዘገባ። እንግዲህ ወልዴ ነው ወደ አማርኛ መልሶ እንዲያቀናብረው።
በዓለም ዙሪያ ያሉ አንዳንድ ሴት መሪዎች ስራቸውን በመልቀቅ ላይ ናቸው። በስኮትላንድ ኒኮላ ስተርጅን ከቀዳሚ ሚኒስትርነታቸው እንደሚለቁ አስታውቀዋል። የፖለቲካ ህይወታቸው በግል ህይወታቸው ላይ ያሳደረውን ጫና በመጥቀስ
Since my very first moment in the job
ስራውን ተጀመርኩበት ቀን ጀምሮ በሚገባ ማገልገል ማለት ለሚቀጥለው ሰው ስራውን የማስተላለፊያውን ቀን ማወቅም እንደሆነ ተረድቻለሁ።
ፓርቲያቸው የስኮትላንድ ነጻነት በተመለከተ የሚያደርገው ግፊት እንቅፋት ገጥሞታል። ስተርጅን ግን ከቤተሰብ ጋር የበለጠ ጊዜ ለማሳለፍ እንደሚሽው ይናገራሉ።
That will help us to build a future.
መጻውን ግዜ አሁን ለማስተካከል ይረዳናል።
በኒውዚላንድ ጀሲንዳ አርደን ከጠቅላይ ሚኒስትርነታቸው ስልጣን ባለፈው ወር ለቀዋል። የዋጋ ግሽበቱ የፓርቲያቸውን ተቀባይነት የጎዳው ቢሆንም አርደን እንደሚሉት ግን ስልጣናቸውን የሚለቁት የእናትነት ግዴታቸውን ለመወጣት ነው።
I know what this job takes and I know that I no longer have enough in the tank to do it justice.
የስራ ምን እንደሚጠይቅ አውቃለሁ። ከዚህ በኋላ ስራው የሚጠይቀው አቅም የለኝም።
በአሜሪካ የተወካዮች ምክር ቤት አፈ ጉባኤና የዲሞክራቲክ ፓርቲው አንድ ቁጥር ተወካይ ናንሲ ፔሎሲ ቦታቸውን ለቀዋል። በአፍሪካ ደግሞ የኢትዮጵያው ጠቅላይ ፍርድ ቤት ፕሬዝዳንት ማዛ አሸናፊ ባለፈው ወር ከስልጣናቸው ለቀዋል። ራንጊታ ዲ ሲልቫ ዲ አልዊስ በጆርጅ ታውን የሴቶች የሰላምና ደህንነት ተቋም ተመራማሪ ናቸው።
የሴት መሪዎች በብዛት መልቀቃቸው የሚያሳየን ሁኔታው ለሴቶች አመቺ አለመሆኑን ነው። በታሪክ በወንዶች የተፈጠሩት አሰራሮችንና ተቋሞችን እንደገና መመልከት አስፈላጊ ነው። ከጊዜው ጋር የሚሄዱ አይደሉም።
ሊንኢን በተባለ ድርጅትና ማኪንሲ በተባለ ኩባንያ የተሰራ ጥናት እንደሚያሳየው ሴቶች የተሻለ ክፍያ፣ የተሻለ የሥራ ሁኔታና ፋታ የሚሰጥ አስተዳደር ይመርጣሉ። እነዚህን ነገሮች ለማግኘት ሲሉ ሥራቸውን ለመቀየር ዝግጁ ናቸው። ቤተሰባቸውን ለመንከባከብ ሲሉም ከቤታቸው ሆነው መስራትን ሊመርጡ ይችላሉ። ራንጊታ ዲ ሲልቫ ዲ አልዊስ በዚህ ላይ የሚያክሉት አለ።
I think it is getting more acceptable to be a caregiver in leadership.
የቤተሰብ ኃላፊ ሆኖ በአመራር ላይ መቆየቱ ይበልጥ ተቀባይነት ያገኘ ነው።
አንዳንድ ጥናቶች እንደጠቆሙት ደግሞ አመራር ላይ ያሉ ሴቶች ጠንከር ወይም ጫን ያለ የአመራር ዘይቤን የሚከተሉ ከሆነ በሌሎች ሴቶች ዘንድ ጭምር ተወዳጅነታቸው ይቀንሳል። የቀድሞ የማላዊ ፕሬዝዳንት ጆይስ ባንዳ ለጋርዲያን ጋዜጣ እንዳሉት ዋናዎቹ ተቺዎቻቸው ሴቶች ነበሩ። አመራር ላይ ላሉ ሴቶች ሁሉም ነገር አስቸጋሪ አይደለም። አጥኚዎች እንደሚሉት በአውሮፓ እየተለመደ ያለው የግማሽ ጊዜ ሥራ ሴቶች በሥራ ዓለም ውስጥ ያላቸው ክልና እንዲጨምር ያደርጋል። በተጨማሪም በርካታ ማህበረሰቦች በሴቶች መመራትን እየተቀበሉ መሆኑንም አጥኚዎች ይናገራሉ። አሊስ ኤቨንስ የጾታ ታሪክ አጥኚ ናቸው።
In cultures
where female leadership has long been
እንደ ስካንዲኔቪያ ያሉና በሴቶች መመረጥ ቀደም ብሎም የተለመደባቸው ማህበረሰቦች ውስጥ ለሴት አመራሮች ከፍተኛ ድጋፍ አለ። ከአመራር ቦታዎቹ ግማሹ የተያዙት በሴቶች ነው።
የቀድሞ የአሜሪካ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ስልጣናቸውን ባስረከቡበት ዕለት እርሳቸው ከ35 ዓመት በፊት ምክር ቤቱን ሲቀላቀሉ የነበሩትን የሴቶች ቁጥር አሁን ካለው ቁጥር ጋር ያነጻጸሩ በአድናቆትና በመገረም ተናግረዋል።
ወልዴን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ተከታዩ ቅንብር ደግሞ በተከታታይ ለስድስት ጊዜ የዝናብ ወቅት ያለመገኘቱን ተንተርሶ በኢትዮጵያ ያንዣበበውን የረሃብ አደጋ የሚመለከት ቅንብር ነው። በኢትዮጵያ ለስድስት ተከታታይ የዝናብ ወቅት ዝናም ሳይጥል በመቅረቱ ወይንም በመገመቱ የደቡብና ደቡብ ምስራቅ ኢትዮጵያ ክፍሎች ለረሃብ አደጋ ተጋልጠዋል ሲል Action Against Hunger የተባለውና በአፍሪካ ቀንድ ረሃብን ለማጥፋት የሚንቀሳቀሰው ዓለም አቀፍ የሰብአዊ እርዳታ ሰጪ ድርጅት አስታውቋል። እስካሁን በኢትዮጵያ 12 ሚሊዮን ሰዎች ለሞት ሊዳርግ የሚችል የድርቅ አደጋ መጋለጣቸውንና ከ4.5 ሚሊዮን በላይ ደግሞ የቀንድ ከብቶች ለህልፈት መዳረጋቸውን የገለጹት የተቋሙ የኢትዮጵያ ፕሮግራም ዳይሬክተር ቤዛ አበበ ናቸው። ለከፋ የተመጣጠነ ምግብ እጥረት የተጋለጡ ህጻናት ቁጥርም በከፍተኛ ሁኔታ እየጨመረ መሄዱን ነው ያመለከቱት። በአዲስ አበባ እየተካሄደ ያለው የአፍሪካ ህብረት ስብሰባ አሁን የተጠናቀቀው መሆኑ ነው። በቀጠናው እየከፋ ሄደውን ድርቅ ለመቅረፍ ይቀድሚያ ሰጥቶ እንደሚያወያይም ጠይቀዋል። ከወይዘሮ ቤዛ አበበ ጋር ቆይታ ያደረገችው ስመኝሽ የቆየናት እንደሚከተለው ይቀርባል።
በኢትዮጵያ ለስድስተኛ ተከታታይ ወቅት ዝናብ ላይ ዘንብ ይችላል የሚል ስጋት አለና በአሁኑ ወቅት ያለው የዝናብ ሁኔታ ምን ይመስላል?
የሜትሮሎጂ ፎርካስቶች የሚያሳዩት የማርች ላይ ያለው ሲዝን አነስ ያለ በጣም ከሚጠበቀው ያነሰ ዝናብ አንዳንድ ቦታዎች ላይ ደግሞ ሙሉ በሙሉ ላይኖር ይችላል የሚል ግምት አለ እና ይሄ ለአምስት ተከታታይ ጊዜ ምንም ዝናብ ያላየ ወይም ደግሞ በጣም ዝቅ ባለ መጠን ዝናብ ያገኘ አካባቢ ለተጨማሪ ስድስተኛ ጊዜ ትልቅ የሚለውን የሚጠበቀውን ዝናብ ሲዝን ነው የሚያደርግበት ነው።
አሁን ለስድስተኛ ጊዜ ዝናብ ሙሉ ለሙሉ የማይጥል ወይም ደግሞ በሚፈለገው መጠን የማይጥል ከሆነ ባለፉት አምስት ተከታታይ ወቅቶች ዝናብ ባለመዝነቡ ያስከተለው ጉዳት ላይ ምን አይነት ተጨማሪ ጉዳት ያስከትላል?
በጣም ከባድ ነው የሚሆነው። አሁን ላይ የ2023 በአጠቃላይ ኢትዮጵያ ውስጥ እርዳታ ያስፈልጋቸዋል ተብሎ የተገመተውን የህዝብ ቁጥር ስናይ ወደ 23 ሚሊዮን ነው። ከዚህ 50% በድርቅ የተጎዱ አካባቢዎች ይኖራሉ ተብሎ የተገመተው። ስለዚህ ወደ 12 ሚሊዮን የሚጠጋ ህዝብ ልጆችንም ሴቶችንም ጨምሮ ከድርቁ ጋር በተያያዘ ለምግብ እጥረት፣ ለበሽታ፣ ለውሃ እጥረት ይዳረጋል ማለት ነው። ይሄ ደግሞ በበቂ ሁኔታ ምላሽ ማግኘት ካልቻለ አሁን እነዚህ አካባቢዎች ላይ ያየናቸው የእንስሳት ሞት በመሰረተ ሁኔታ ወደ ሰው መምጣት ሊጀምር ይችላል ማለት ነው።
እስካሁን ባለው ሁኔታ በሰው ላይ በእንስሳት ላይ የደረሰው ጉዳት ምን ይመስላል?
ከእንስሳ ሞት ጋር ተያይዞ ያለው ሪፖርት እስካሁን የሚያሳየው ከ4.5 ሚሊዮን በላይ ላይቭስቶክ ሞቷል የሚለው ሪፖርቱ። ከዚህ ውስጥ ቢያንስ 80% ወይም ከዛ በላይ የጥንድ ከብቶች ናቸው። ሰው በሚቀጥሉት ጊዜያቶች ደግሞ ይሄው የዝናብ እጥረት የዝናብ አለመኖር የሚቀጥል ከሆነ ይህ ቁጥር በሚያሳዘን ሁኔታ እየጨመረ ነው የሚሄደው። የሰው ህይወትን በተመለከተ እስካሁን በድሮውቱ ብቻ ተብሎ ሪፖርት የተደረገው ቁጥር አፊስትን የጋለ ሰው አላይበትም። ነገር ግን ብዙዎቹ የምናያቸውን ሞቶች ክልሎች ላይ ዞኖች ላይ ያለው የድርቅ ሁኔታ ያለው የምግብ አለመኖር ከማልኒትሪሽን ጋር ተያይዞ ያለው ኮምፕሊኬሽን የውሃ ውጥረት ከውሃ ውለት ጋር ተያይዞ ያሉት በሽታዎች እጅግ ከባድ ሰውታል አፍጥነውታል የሚሉ ናቸው ያሉት ሪፖርቶች።
በኢትዮጵያ ተካባቢዎች ነው እነዚህ ድርቁ በተለይ ከፍተኛ ጉዳት እያደረሰባቸው ያሉት። የዚህ የምግብ እጥረት ያስከተለው በሽታ በተለይ በህፃናት ላይ ያደረሰ ያለው ጉዳት ምን ይመስላል?
ድርቁ በጣም የጎዳቸው ያሉ አካባቢዎች ደቡብ እና ደቡብ ምስራቅ ኢትዮጵያ ወይም ምስራቃዊ የኢትዮጵያ ክፍል ነው። ይሄ ኦሮሚያን ይጨምራል፣ ሶማሌ ክልልን፣ አፋርን፣ የኢትዮጵያ የተወሰኑ ክፍሎችን ይጨምራል። ማልኒትሪሽን ጋር ተያይዞ ያለው ኬዝ በጣም ጨምሯል። ለምሳሌ ለአክሽን አገኝታን ጋር ኦፕሬሽናል ኤሪያ የተታይዛር ብናገር ሶማሌ ላይ ወይም ደግሞ ሸገሌ ዞን ላይ ብቻ ባለፈው ከኖቬምበር ወደ ዲሴምበር እንኳን ባለው ማልኒትሪሽን አድሚሽን ሬቱ በ49% ጨምሯል። ስለዚህ ይሄ ማለት የሲቪል በጣም በከፋ ሁኔታ የተጎዱ ልጆች የሚቀበሉበት ማለት ነው።
እንግዲህ የድርቁ ሁኔታ ከኢትዮጵያን ባለፈ ሰፊውን የአፍሪካ ቀንድ አደጋ ውስጥ የከተተ ነው እና ለምሳሌ ሶማሊያ ለረሃብ አደጋ ያሰጋታል ተብሎ በተደጋጋሚ ሪፖርቶች ሲወጡ ነበር። ይሄ ሁኔታ ኢትዮጵያ ውስጥ ስጋት ነው ወይ?
አሁን የምንፈጠው ምላሽ ለዛ አስተዋጽኦ ያደርጋል። እነዚህ አካባቢዎች እንግዲህ አሁን በረሃብ ሊያሰጋናል ወይም ኢመርጀንሲ ነው ብለን ስንል የተለያየ ኢንተርናሽናል ሪኮግናይዝ የተደረጉ ፋክተሮች ወይም ኢንዲኬተሮችን ተጠቅሞ ያንን ክላሲፊኬሽን የሚሰራ አካል አለ። በዛ አካል ክላሲፊኬሽን መሰረት ነው ኢመርጀንሲ ላይ ነው ወይም ደግሞ ኮምፕሊት ረሃብ አይፒሲፋይ ላይ ደርሷል እየተባለ አንድ አካባቢ ካታጎራይዝ ይደረጋል። ስለዚህ በዚህ መሰረት ለሶማሊያ ዳታዎች ያሉት ወደዛ እየሄደ እንደሆነ ያሳያል። ኢትዮጵያ በብዛት አይፒሲ4 እና አይፒሲ3 ላይ ያሉ ወይም ደግሞ ከአይፒሲፋይ አንድ ደረጃ ዝቅ ያለ ሲትዌሽን ላይ ነው እስካሁን ያሉት ዳታዎች የሚያሳዩት። አሁን ለስድስተኛ ጊዜ ፌል ሊያደርግ ይችላል ወይም ደግሞ በጣም ከሚጠበቀው በታች ሊሆን ይችላል ተብሎ የሚጠበቀው የዝናብ ሁኔታ እንዲሆን ከሆነ እና ከአሁኑ ከመከሰቱ በፊት የተወሰኑ ድርጅት ስራዎችን መስራት ካልቻለን ጉዳቱን ለመቀነስ ወደዛ ሲትዌሽን የማንሄድበት ምንም አይነት ምክንያት የለም።
እንግዲህ ድርቁ ከሚደርሰው ጉዳት አንዱ የውሃ እጥረት ነው። የውሃ እጥረት ደግሞ ለበሽታ መስፋፋቶች ምክንያት ይሆናል እና ከዚህ አንጻር ምናልባት ድርቁን ተከትሎ የተነሱ ወረርሽኞች ወይም አዳዲስ በሽታዎች አሉ ካሉ ሴት አካባቢ ነው እንደዚህ አይነት ሁኔታዎች የታዩት?
በተለይ ሶማሌ ክልልና ኦሮሚያ ሪጅን ላይ የኮሌራ አውትብሬክ አለ። የአውረድ ሪፖርት የተደረገ ነው። ይሄ በዋናነት ከውሃ እጥረቱ ጋር የተያያዘ ጭነት ነው። በድርቁ ምክንያት የተጎዳ የከርሰ ምድር ውሃ አቬይላብሊቲ በጣም ኢምፓክት ሆኗል። ስለዚህ ሰዎች ንጹህ የመጠጥ ውሃ ያገኙ ለሃውስሆልድ ኮንሰፕሽን፣ በአጠቃላይ ለሃይጂን ሳኒቴሽን ሪሌትድ ለሆኑ ነገሮች ውሃ በቂ የለም። ስለዚህ ከውሃ ጋር ተያይዞ ያሉ ውሃ ወለድ በሽታዎች እጅግ በስፋት አሉ። የአውረዲ ባሰስም ተረጋግጧል። ኬዞችን ሪፖርት ተደርገዋል።
ምናልባት በአፍሪካ ሀገራት መካከል በተለይ አፍሪካ ቀንድ ሀገራት መካከል ተቀናጅቶ መፍትሄ የመፈለጉ ሁኔታ ምን ይመስላል? አሁን ካለው የአፍሪካ ህብረት ስብሰባ ጋር ተያይዞስ ምን አይነት ሀገራቱ ምን አይነት መፍትሄና ምላሽ መፈለግ አለባቸው?
በሀገራት መንግስት ሳይሆን ብዙ ጊዜ ብዙዎቹ በሂማኒታሪያን ኦርጋናይዜሽኖች እና በዩኤን ኤጀንሲዎች የወጡ የተለያዩ መግለጫዎች አሉ። የተለያዩ ጥረቶች አሉ። ትኩረት እንዲያገኝ ምላሽ እንዲያገኝ የማድረግ ብዙ ስራዎች እየተሰራ ነው። እንደ ሪጅን እንደ ኢስት አፍሪካ ወይም እንደ ሆርን ኦፍ አፍሪካ አሁንም ግን የአፍሪካ ዩኒየን ኮሚቴ ተያይዞ እኔ እንደ አንድ ግለሰብ የምመክረው ነገር ኤንቫይሮንመንት ወይም ክላይሜት አንዱ ቅድሚያ የምንሰጠው አጀንዳ ሊሆን ይገባል። ምክንያቱም ብዙዎችን በሚሊዮን የሚቆጠሩ ህዝቦቻችንን በጣም አፌክት እያደረገብን ነው። ለብዙዎች ህይወት መጥፋት ምክንያት እየሆነ ነው፣ የሚሆን የሚጭምር ነው። በ2011 በነበረው ረሃብ ሶማሊያ ውስጥ ለምሳሌ ወደ 260,000 ሰዎች ሞተዋል ይባላል ሪፖርቶች እንደሚያሳየው እና ያ ሲትዌሽን እንዲደገም መፍቀድ የለብንም በዚህ ዘመን። ስለዚህ መንግስቶች ይሄ አንዱ ርዕሳቸው የሚወያዩበት ቅድሚያ የሚሰጡበት ሪሶርስም አለፊት የሚደረግበት አንዱ አጀንዳ መሆን አለበት እያምናለሁ። ከአንድ ሀገር ያለፈ ርዕስ ነው ይሄ።
በዛ በጣም ነው የማመሰግነው። እንግዲህ ለስድስተኛ ጊዜ የዝናብ ሙሉ ለሙሉ መጥፋት ወይም ደግሞ መጠን መቀነስ ጋር ተያይዞ የድርቁ ኢትዮጵያም ላይ እና የአፍሪካ ቀንድ ላይ ያለው ድርቁ ሁኔታ ምን ይመስላል፣ ስጋቶቹስ ምን አይነት ናቸው በሚለው ሀሳብ ላይ ነው የባለሙያ አስተያየትሽን ያካፈልሽን። በጣም ነው የማመሰግነው።
አመሰግናለሁ።
ክቡራትና ክቡራን አድማጭ ተመልካቾቻችን፣ ቀደም ብሎ የተከታተላችሁት ቃለ ምልልስ የአፍሪካ ህብረት ጉባኤ እየተካሄደበት በነበረበት ባለፈው ሳምንት የተሰናዳ መሆኑን ማስታወስ እንፈልጋለን። እኔም ስመኝሽና የአክሽን አገንስት ሃንገር የኢትዮጵያ ፕሮግራም ዲሬክተር እንግዳዋን ቤዛ አበበን ያመሰገንኩ ወደ ተከታዩ ቅንብር በቀጥታ እንላፍ። የሰው ሰራሽ ልህቀትን ይመለከታል። በሰው ሰራሽ ልህቀት የሚፈጠሩ ድምጾች ለፊልምና ማስታወቂያ ስራዎች እየዋሉ ነው ይላል። ከፍተኛ ቁጥር ያላቸው ጀማሪ የቴክኖሎጂ ኩባንያዎች አርቲፊሻል ኢንተለጀንስ በእንግሊዝኛው አጠራር ወይም በአማርኛው ተቀራራቢ አጠራሩ የሰው ሰራሽ ልህቀት የሰውን ድምጽ አስመስሎ የሚናገሩ የቴክኖሎጂ ውጤቶችን በመጠቀም ላይ ናቸው። ለማስታወቂያ የግብይት ስራዎችን ለማቀላጠፍና ለስልጠና እንዲውሉ በሚል አንድ ኩባንያ በሰው ሰራሽ ልህቀት የተፈጠሩ የሰው የሚመስሉ ድምጾችን በመፍጠር ላይ መሆኑንም ይዘረዝራል። የአሜሪካ ድምጹ ፊል ዱርኪንግ ያጠናቀረውን የዚህን ዘገባ ዝርዝር እንግዲህ ወልዴ እንዲያሰናድቶታል።
She has a narration style, a promo style, and a conversational style.
የትረካ አይነት ዘይቤ፣ የማስታወቂያ እንዲሁም የውይይት አይነት ዘይቤ ነው ያላት። አሁን ይሄን ለጥፌ ከዛም ድምጹን እንዲፈጥርልኝ ይሄንን እጫናለሁ።
With AI voices delivering increasingly more human performances.
የAI ድምጾች የሰውን ድምጽ እየመሰሉ በሄዱ ቁጥር የሚዲያ ውጤቶችን የሚያወጡ ሰዎች
This voice is synthetic. The product of a human.
ይህ ድምጽ ሰው ሰራሽ ነው። የሰዎች ድምጽና የቴክኖሎጂ ውጤት ነው።
ማት ሆኪንግ ዌልሳይድ ላብስ የተሰኘ በሲያትል የሚገኝ የቴክኖሎጂ ኩባንያ ዋና ስራ አስፈጻሚ ናቸው።
We can take a smaller data set and
የተወሰኑ ድምጾችን ወስደን በድምጽ መጠን መውጣት መውረዱንና ረገጥ አድርጎ መናገሩን በተመለከተ ማሰልጠን እንችላለን። ይህም እውነተኛ የሚመስለውን ድምጽ ለመፍጠር ይረዳናል።
ዌልሳይድ ላብስ ለትርፍ ካልተቋቋመውና የአለን ተቋም ለሰው ሰራሽ ልህቀት ከተሰኘው ድርጅት የተወለደ ነው። ማት ሆኪንግ በኮምፒውተር አማካኝነት የሰውን የሚመስሉ ድምጾችን ለመፍጠር በመስራት ላይ ናቸው። ደመኞቻቸው እነዚህን ድምጾች ለማስታወቂያና ምርትን ለማሰራጨት ይጠቀሙባቸዋል። እንዲሁም ካለ ሰዎች ገዛ የኮርስ ስልጠናዎችን ለመስጠት ይጠቀሙባቸዋል። አንድ ድምጽ ባለሙያ መጀመሪያ በዌልሳይድ ላብስ ድምጽ ይቀርጻል። ከዛ ቀጂም ድርጅቱ ሰው ሰራሽ ልህቀት ቴክኖሎጂን በመጠቀም ተናጋሪው እንዴት በቃላት መሃል ረፍት እንደሚወስድ፣ የትኞቹ ቃላት ላይ ረገጥ አድርጎ እንደሚናገር መተገበሪያውን ያስተምሩታል። ደንበኞች ከተሰሩት ድምጾች ውስጥ በመምረጥ የሚፈልጉትን ጽሑፍ ሲያስገቡ ወደ ድምጽ ይቀየራል።
It's great to finally meet you. I'm Wade. And I've been told that my good-natured and honest voice is great.
ስለ ተገናኘን ደስ ብሎኛል። ዌድ እባላለሁ። እንደተነገረኝ ከሆነ መልካምና ታማኝ የኮምፒውተር ለሚሰጥ ትምህርትም ሆነ ስልጠና ቆንጆ ነው።
ዌልሳይድ ላብስ አመንጪ ልህቀት የተሰኘው የቴክኖሎጂ ዝንባሌ አካል ነው። ይህም የሰው ሰራሽ ልህቀትና የኮምፒውተር ውጤትን በመጠቀም አዲስ ቃላትን፣ ድምጾችን፣ ምስሎችን በመተግበሪያ አማካኝነት የሚፈጥር ነው። ሳራ ዋይዝ ዊቨር በዌልሳይድ ላብስ የስነ ምግባር ኃላፊ ናቸው።
They can't use their voices for anything pornographic or anything hateful or anything violent.
ድምጹን ላልተገባ ነገር፣ ጥላቻና ሁከትን ለማራመድና ለመሰሉ ወይም ደግሞ ለህገወጥ ጉዳዮች መጠቀም አይችሉም።
በሰው ሰራሽ ልህቀት የሚፈጠሩ ድምጾች ለብዙ መስኮች መዋል በመጀመራቸው የፈጠራ ባለሙያዎች በእነርሱ ላይ ስለሚያስከትለው ተጽዕኖ በመጠየቅ ላይ ናቸው። ጋቢ ፈርናንደስ በዌልሳይድ ላብስ የድምጽ ባለሙያ ናቸው።
As long as there's still like a human at the center.
በሂደት ውስጥ የሰው ድምጽ አስተዋጽኦ ካለ ድረስና ከዛም በመነሳት ከሆነ የምንፈጥረው በአብዛኛው በኮምፒውተር ስለሚፈጠሩ ድምጾች ብዙም ችግር የለብኝም።
ሌላው አሳሳቢ ጉዳይ ደግሞ ሰዎች ስራቸውን ሊያጡ ይችላሉ የሚለው ነው።
ታዛቢዎች ሊሆን እንደሚችል ይናገራሉ። ነገር ግን እንደ ዌልሴድ ላብስ ያሉና አመንጪ ለቀተን የሚጠቀሙ ኩባንያዎች ፈጠራንና ውጤታማነትን ይጨምራሉ ተብሏል። ቡሃ AI2 ኢንኩቤተር ለተሰኘው ሌላው ኩባንያ የቴክኒካል አፊ ናቸው።
Betting more often than not is going to be a kind of collaboration between humans and AI.
እንደሚመስለኝ በይበልጥ የሚሆነው በሰውና በሰው ሰራሽ ልህቀት መካከል የሚደረግ ትብብር የሆነና የሰው ሰራሽ ልህቀቱ የፈጠራ ስራውን ስርዓት በማስያዝ ፍጥነት እንዲኖረው ያደርጋል።
የሰው ሰራሽ ልህቀትን በመጠቀም የሚፈጠሩት የሰው የመሰሉ ድምጾች ወደፊት የሚኖራቸውን ተጽዕኖ ለማወቅ ጊዜው ገና ይመስላል። ሆኖም ግን የፈጠራ ስራው አብሮን ሊቆይ እንደሚችል ይነገራል።
እንግዱን አመስግኜ በፍጥነት ወደ መጨረሻው ቅንብር ልውሰዳችሁ። ባንጆ ልዩ የአሜሪካ የሙዚቃ መሳሪያ ደቡባዊዋ ዩናይትድ ስቴትስ ክፍለ ግዛት ቴኔሲ በአሜሪካ ሀገረሰብ ሙዚቃ ማዕከልነት ትታወቃለች። በርካታዎቹ እጅግ ዝነኛ የሆኑት የሀገረሰብ ሙዚቃ ባለቤቶች ከዋክብት የፈለቁበት የሙዚቃ ትርኢት መድረክ ነው። የአሜሪካ ድምጿ ሌሻ ባካሌትስ ሁለት የቴኔሲ የባንጆ ሰሪዎችን የዚህን መሰረቱን አፍሪካ ያደረገ የሙዚቃ መሳሪያ ታሪክና ልዩ ሆኖ አሰራሩን ትጠይቃለች። ቆንጅት ታየናት ያሰናዳችው።
ክርስቲያን ስታንፊልድ georgebanjos.com የሚባል የባንጆ ስራ ኩባንያ የምርት ክፍል ስራ አስኪያጅ ናቸው። ባንጆን መጀመሪያ ወደ አሜሪካ ያመጡት በባርነት ተይዘው የመጡ አፍሪካውያን ናቸው ብለዋል።
The banjo is a uniquely American instrument. The roots of the banjo were brought over by enslaved peoples from Africa who were brought to the Caribbean and to the United States.
ባንጆ ልዩ በሆነ መንገድ አሜሪካዊ ሆነ የሙዚቃ መሳሪያ ነው። ለመጀመሪያ ጊዜም ወደ ዩናይትድ ስቴትስ የገባው በባርነት ወደ ካሪቢያን ሀገሮችና ወደ ዩናይትድ ስቴትስ በገቡ አፍሪካውያን አማካኝነት ነው። ንርሱም ባንጆአቸውን የሚሰሩት ከቅል ነበር። ከዚያ በኋላ ደግሞ በ1830ዎቹ የአፍሪካውያን አሜሪካውያኑን የባንጆ አሰራር በደቡባዊ ዩናይትድ ስቴትስ ሲኖሩ የነበሩ ነጮች ቀየር አድርገው መስራት ጀመሩ። ዘመናዊውን ባንጆ መስራት የጀመሩት በቨርጂኒያ ክፍለ ግዛት ነዋሪ የነበሩ ነጮች ናቸው።
የሙዚቃ መሳሪያው የሁሉም የአሜሪካውያን ባህል አካል እንደሆነ ክርስቲያን ያስረዳሉ።
So really the banjo is the American instrument. And it was made by both black and white cultures came together to produce this.
ስለዚህ ባንጆ ጥቁሮችም ነጮችም አሜሪካውያን አንድ ላይ ሆነው የሰሩት የአሜሪካ የሙዚቃ መሳሪያ ነው።
ታሚ ጆርጅ የgeorgebanjos.com ዋናው የባንጆ ቀረጻ አዋቂ ናቸው። ክርስቲያን ከሳቸው ተዋውቀው የመጀመሪያ ባንጆአቸውን ከሳቸው እንደገዙ ያስታውሳሉ።
And so I bought a banjo from Tommy. And that's how we met. And Tommy very graciously
invited me. በጣም ደግሆነልኝና እዚህ የመጣ ስራ ብሎ ጋብዘኝ የሄድኩ ለሁለት ሰዓታት ያህል መስራት ጀመርኩ። ከዚያም በሶስት ወር ጊዜ ውስጥ የራሴን ባንጆ ሰራው። እንግዲህ ይሄ ክብ የሆነ ክፍል አለው። ከዚያ ደግሞ ቀጥ ብሎ የሚወጣው አለ። ሁለቱ ለየብቻ ነው የሚሰሩት። በተፍጣፋ እንጨት እንጀምራለን። እንደዚያ ያለ ሰዓቱን ውስጥ እንከተውና እንፋሉት እናስመጣዋለን። ያም በጣም ያለሰልሰዋል። ከዚያ በኋላም ቅርጹን አስይዘዋለሁ። በፍጹም አይሰበርም።
ታሚ ጆርጅ በበኩላቸው ስራውን እንዴት እንደጀመሩ እንዲህ ሲሉ ነው የሚያስታውሱት።
ገና በታዳጊነት እድሜ ጀምሮ የራሴ ባንጆ ሊኖረኝ ይፈልግ ነበር። ሰፈር ውስጥ የጎረቤቶቻችንን ሳር እያጨድኩ ገንዘብ አጠራቀምኩና የመጀመሪያውን ባንጆዬን ገዛሁ። ከዚያም ቆይ እስቲ ላሻሽለው ብዬ አሰብኩ። ሱን ትንሽ አሻሽዬ ስሰራ ከዚያ የሚቀጥለውንም ሳሻሽል ይኸው አሁንስ ካለሁበት ደረስኩ። አንድ ባንጆ ሸጬ የማገኘውን ገንዘብ ለሌላ ነገር አላውለውም። ባንጆ ለመስራት የሚያስፈልገኝን ቃለ መግዛት እጠቀምበታለሁ። ቀጥዬ የምሰራው ከፊተኛው የተሻለ ድምጽ ሊያወጣ ይችላል። ሁሌም እንደምናገረው ጥራት ያለው ቃ ገዝተህ ከተጠቀምክ ጥሩ ባንጆ ትሰራለህ። ክብራትና ክብራን አድማጮቻችን ሰዓታችንን በማለቁ ሙሉን ዝግጅት ማሰማት አልቻልንም። ነገ ቅዳሜ ምሽት 3 ሰዓት ላይ እንገናኝ። የዛሬውን አበቃን። ይሄን ዝግጅት ግን በድረገጻችን